ዶክተር ዮናስ በመክንያትነት የሚፈረጁትን ስራረግ የሚወረስ እድል መኖሩን ገልጠዋል። ይሄ የማንነት ጉዳይ በእንዲህ ያለው ህመም ሁኔታ በሚፈረጅበት ጊዜ ብቻም ሳይሆን ማንነት በራሱ የብዙ ነገሮች ቅንብር ወይም ውህድ ቅመም እንደመሆኑ አስተሳሰብን፣ አመለካከትን፣ ስሜትን፣ ጠባይን የሚጨምር እንደመሆኑ አካባቢ ለዚህ ሊያዋጣ የሚችለው ነገር አለ ወይ? አንድ ሰው የሚያድግበት አካባቢ በቤት ውስጥ በተረበሸ ሁኔታ ውስጥ የሚያድግ ልጅ ወይ የሌሎች ተጽዕኖ እዚህ ላይ የሚኖራቸው ሚና ይኖር ይሆን?
አዎ፣ ባዮሳይኮሶሻል ሞዴል ይባላል። ማለትም በተፈጥሮ በዘር የሚተላለፈው አለ፣ እንደገና ስነ ልቡናዊ አለ፣ እንደገና ሶሻል አለ። እና አንዳንድ ጊዜ አንቲ ሶሻል ፐርሶናሊቲ ያላቸው ሰዎች ቤተሰብ ውስጥም ወይም ጎረቤትም ያንን ግለሰብ ከልጅነቱ ጀምሮ እያዋከበ፣ እያዋረደ፣ እየዘለፈ፣ ክብሩን እየናቀ፣ እያጥላላ በተለያየ ምክንያት ለብዙ ዓመት እንደዛ ሁኔታ ሲያድግ በዛ ላይ የማመጥነት ሊያሳይ ይችላል። ይህ አይነት ህብረተሰብ ላይ ከፍተኛ ቁርሾና ገና በትንሽነትም ሊታይ ይችላል። ነገር ግን በልጅነት ሰው ብዙ መመዘን ስለማይችል ቁርሾ በልጅነት ይጀምርና እየተብላላ ይችላል። ከዛ በኋላ ግለሰቡ ንብረት ማጥፋት፣ ሌላው ሰው በሐሰት መወንጀል፣ ያለምንም ቅሬታ እንዲህ ማድረግ የመንፈስ እርካታ ሊሰጠው ይችላል። ነገር ግን መጠንቀቅ ያለበት አልፎ አልፎ አንዳንድ ሰው እንዲህ ሊል ይችላል። ዋናው ነጥብ በጠቅላላው ምልክቶቹ በሙሉ ማየት ያስፈልግ።
ጤነኛ ሰዎች እድል ሲያገኙ ሌሎችን የጎዱበት ሁኔታ ልናይ እንችላለን። የግድ የዚህ ህመም ወይም የዚህ ማንነት ነጸብራቅ ሆኖ መወሰድ የለበትም ሙሉ ሳይታይ ነው የሚሉን።
ልክ ነው፣ ትክክል። ለምሳሌ አሁን ብዙ ጥናቶች አሉ። ፕሮፌሰር አይፈርት ባሉ ቻፕማን ዩኒቨርሲቲ ያሉ ስነ ልቦና አዋቂ እንዳጠኑት ሰው ከመጠን በላይ ሲናደድ ነገሮችን ትንሽ አዛብቶ የማየት አዝማሚያ ሊኖር ይችላል። እና ከመጠን በላይ ሰው ሲናደድ ትንሽም አጋኖ ሌላውን ሊወነጅል ይችላል የሚል ስነ ልቦና ምርምር አላቸው። እና ይሄ ሊኖር ይችላል። ነገር ግን ይሄ አንቲ ሶሻል የሚባሉት ለምሳሌ እንደው 10 መመዘኛ ካለ 10ንም እንደው ጨርግደው ያሟሉ። እንደዛ አይነቶቹ በጣም አደገኞች ናቸው በእውነት ለህብረተሰብ። አንዳንዶቹ ብዙ ቲዮሪ ያለ ህብረተሰቡን ለመበቀል ምንም ወንጀል ያልሰራ
ንጹሐንን
እንዲሁ ባገኙበት ማሰቃየት እንደዚያን ነገር የማድረግ አዝማሚያ አላቸው እነዚህ አንቲ ሶሻሎች የሚባሉ።
ይሄ እድል ሲያገኙ ይህን በጤንነት ሊፈረጅ የማይችል ስነ ምግባር የሚያሳይ እድል ባገኙ ቁጥር ያለምንም ጸጸትና ሀፍረት ሌሎችን ከመጉዳት የማይመለስ ጠባይ ማንነት ያላቸው ሰዎች እድል ሲያገኙ ስልጣን ላይ ሲመጡ በታሪክም የምናውቃቸውን ትልልቆችን ከግምት ማስገባት ይቻላል። እድሉ የሰጣቸውን ያህል የጥፋቱ መጠን ሊሰፋ የሚችልበት በግለሰቦች መሆን ይቀርና በህዝብም ላይ በደል ማድረስ የሚችሉበት እድል የሚያገኙበት ቦታ ድረስ የሚደርሱበት በዛ ደረጃስ ሊዘልቅ ይችላል? የማጥፋትም የማልማትም እድሉ ሲኖራቸው፣ ጉልበት ሲኖራቸው፣ ሰዎች የሚከተሉት መንገድ ላይ ያን ተጽዕኖ ይዘው መሄድ ይችላሉ?
አዎ፣ እንግዲህ ይሄ እንደ ማንኛውም አንዳንድ የታሪክ መጽሐፍ ሳነብ ሂትለር ለምሳሌ የጀርመኑ መሪ አንቲ ሶሻል ፐርሶናሊቲ ነበረው ይላሉ። ምክንያቱም ህጻናት፣ ሽማግሌ ያለምንም ጸጸት መግደል፣ ገና ወደ ስልጣን ሊወጣ ሲል ራሱ ጓደኞቹ ነው መጀመሪያ የተወሰኑ ሰዎች አብረውት ነበሩ፣ አብረውት እሱን ተባብረው ተሸክመው ስልጣን ላይ ያወጡትን ያለምንም ርኅራኄ በጭካኔ በተኙበት እንደዚህ እንዲገደሉ ያደረጋቸው አሉ። ብዙ ሰው ሲገድል ያለምንም ቅሬታ ነው የሚሉት አነጋገር ኮልድ ብላድስ በጭካኔ ስሜት ነገሮችን የማድረግ እና ደግሞ የውሸቱ ፕሮፓጋንዳ እጅግ ከመጠን ያለፈ እና አሁን እሱ በእርግጥ አንዳንድ ያደረጋቸውን ነገሮች መከክራቸው ስታይ ይመስላል። ለነገሩ ጸጸት ከሌለ እና ጭካኔ ካለ ለስልጣን ሽሚያው ጠቅሞታል። ምናልባት ቶሎ ቶሎ ጠላቶቹን አላግባብ ለመግደል ሌላው ጤነኛ ሰው ወይ በህጋዊ መንገድ ወይም መስመሩን ተከትሎ ግድያን ሳይኖር በስነ ስርዓት ሀሳብ አንሸራሽሮ ምናልባት ለመጣል የሚያስችል ይሆናል። እሱ ግን በዲሞክራሲውን ተጠቅሞ ስልጣን ያዘ። ከዛ በኋላ የመርሻው ስርዓት ድራሹን አጠፋው። ማንኛውም በተለይ አይሁዶችን ጻናት ሽማግሌ ሳይል እሱ ሀሳብ ሁሉንም ለመጨረስ ነበረ እና ያ ያን ሰዎች ያዩት ምናልባት ሂትለር አንቲ ሶሻል ፐርሶናሊቲ ዲስኦርደር ነበረው የሚለው አሉ። እንግዲህ ችግሩ እንደዚህ አይነት ሰዎች እኮ ለሕክምና አይመጡም። አንድ አደጋ ካልመጣ ለምሳሌ ሂትለር ስልጣን ከመያዝ በፊት ሰው ቢገል ይታሰራል። ከዛ ሲታሰር ምናልባት በህመም ነው ብሎ ሊመረመር ይችል ነበር። ግን አንዴ ስልጣን ከያዘ በኋላ እንግዲህ ምኒልክ እንዳሉት እንደምንም ብለ ንጉሱን ነው እንደምንም ብሎ ንጉስ ሆነ። ከዛ በኋላ ያደረጋቸው ነገሮች የስልጣኔ እምብርት በሆነችው አውሮፓ መሀል ያሳየው ጭካኔ ተወዳዳሪ የለም።
ሌሎችን የማስተባበር ችሎታቸውም አስገራሚ ነው። ምናልባትም ሂትለርን መሰል ሰዎች አንታይ ሶሻል ፐርሶናሊቲ ዲስኦርደር ያለባቸው ከሆኑ በዚህ የማንነት ሁኔታ ውስጥ ካሉ እንዴት ነው ሌሎች ላይ ተጽዕኖ የሚያሳድሩት? የኃይላቸው ምንጭ ነው ወይስ እንደው ሌሎችንም በተለየ መንገድ የነሱን ስሜት እንዲገዙ የማድረግ አቅምስ አላቸው ይሆን? ከዚህ ጠባይ ጋር አብሮ የሚመጣ
ሰዎች ላይ እንግዲህ ማወቅ ያለብህ ይሄ ችግር ያላቸው ሰዎች ብዙዎች ወንጀል ሰርተው ይህን በየእስር ቤቱ ናቸው ወይም ተሰቅለዋል። እንደዚህ ነው። አንዳንዶቹ ፋክሶላቸው ወደ ላይ የሚወስዱት ግን ወደ ስልጣን እነሱ ካሪዝማቲክ ናቸው ይባላል። በጣም ሌላው የመማረክ አነጋገር ራሱ እንዲሁ የሰውን ታሳቢ ከመጠን በላይ መመሰጥ እና እንደዛ ደግሞ ሲያደርጉ ዋሽተውም ቀባጅረውም ገለውም አጭበርብረውም ሊሆን ይችላል ያው በዚህ በተፈጥሯቸው። እና ሂትለር እንደዛ ነበር ይላሉ። በጣም ካሪዝማቲክ እና በእርግጥም ነገሮችን የማቀናበር ችሎታም ነበረው። ያ ሁሉ ተደማምሮ ነው ለእንትን ያለው። ዋናው እንግዲህ ያው ለሌላው ሰው አብረው ትላሉት ለስራ ባልደረቦቹም ራሱ ደንታ ቢስ እና ጨካኝ ነበር ይባላል። እና ሪስክም ይወስዳሉ። በጣም ሌላው ሰው ማያስበውን ነገር እንደ ቦታ ላይ እንደዚህ ሪስክ ለመውሰድ ወደኋላ
ይደፍራሉ።
እና ስለዚህ ብዙዎቹ በየእስር ቤቱ ሊገቡ ይችላሉ። አልፎ አልፎ ተሳክቶላቸው ወደ ላይ የወጡት ደግሞ ይሄ ሪስክ የመውሰዱ አንዳንዴ ለጊዜውም ቢሆን ይጠቅማቸዋል፣ ድል ሊቀናጁ ይችላሉ። ግን ሂትለር አሁን እንዳየኸው መጀመሪያ ላይ ሌላ ሁሉም ማያስበውን ነገር ነው ያደረገው። ጤነኛ ሰው ለማያስበው መንገድ ጎረቤቶቹ ምንም እያንከራተ ነው ወደዛ ሄደው እና ይሄ ሌሎች አልጠበቁም። እንደዚህ አይነት ነገር ከሰው ልጅ ላይ በዛ ደረጃ ይኖራል ብሎ አልጠበቁም። እንደ ቻምበርሊን አይነት የእንግሊዝ መሪዎች እንግዲህ በዛ ነው የሚተቹት። እና ይሄ እንዳልኩ እነዚህ አይነት ሰዎች በየእስር ቤቱ ነው የሚኖሩት። ብዙ ጊዜ ወንጀል ሰርተው አልፎ አልፎ ግን ተሳክቶላቸው ወደ ላይ ሲወጡ ብዙ
ጉዳት ሊያደርሱ ይችላሉ። አድማጮች ከፕሮፌሰር ዮናስ እንዳለገዳ ጋር የጀመርነው ውይይት አልተቋጨም። የመጨረሻውን ክፍል በሚቀጥለው ፕሮግራማችን እናቀርባለን።